ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሰኔ 17 2010 ዓ.ም ምረት ዕለታዊ ስርጭታችንን ነው። የዛሬውን ዝግጅታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። እንደተለመደው ዘወትር እሁድ እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተልም በዕለቱ ቅዱስ ወንጌል ላይ በኢትዮጵያ የካቶሊክ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት ካህን የሆኑት ክቡር አባ ግርማቸው ተስፋዬ በወንጌሉ ላይ ያደረጉትን አስተንትነው እናስደምጣችኋለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
I'm taking a shit in me. I'm taking a shit in me. I'm taking a shit in me. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማርቆስ ወንጌል ምዕራፍ 2 ከቁጥር 14 እስከ 28። በዚያም ሲያልፍ የእልፊዮስ ልጅ ሌዊን በቀረጥ መቀበያው ስፍራ ተቀምጦ አየውና ተከተለኝ አለው። እርሱም ተነስቶ ተከተለው። በማቴዎስ ቤት በመዓር ተቀምጦ ሳለ ብዙ ቀረጥ ሰብሳቢዎችና ኃጢአተኞች ተከትለው ስለነበር ከኢየሱስና ከደቀ መዛሙርቱ ጋር ይመገቡ ነበር። ከፈሪሳውያን ወገን የነበሩት ጸሐፍት ከኃጢአተኞችና ከቀረጥ ሰብሳቢዎች ጋር ሲበላ ባዩት ጊዜ ደቀ መዛሙርቱን ከቀረጥ ሰብሳቢዎችና ከኃጢአተኞች ጋር ለምን ይበላል ሲሉ ጠየቋቸው። ኢየሱስም የሚናገሩትን ሰምቶ ሐኪም የሚያስፈልጋቸው ሕመምተኞች እንጂ ጤነኞች አይደሉም፣ እኔ ኃጢአተኞችን እንጂ ጻድቃንን ወደ ንስሐ ለመጥራት አልመጣውም አላቸው። የዮሐንስ ደቀ መዛሙርቱና ፈሪሳውያን ይጾሙ ነበር። አንዳንድ ሰዎችም መጥተው ኢየሱስን የዮሐንስና የፈሪሳውያን ደቀ መዛሙርት ሲጾሙ የአንተ ደቀ መዛሙርት የማይጾሙት ለምንድነው አሉት። ኢየሱስም እንዲህ አላቸው፣ ሙሽራው ከእነርሱ ጋር እያለ ሚዜዎቹ ሊጾሙ ይችላሉን? ሙሽራው ከእነርሱ ጋር እያለ ሊጾሙ አይችሉም። ሙሽራው ከእነርሱ የሚወሰድበት ወቅት ይመጣል፣ በዚያን ጊዜ ግን ይጾማሉ። በአሮጌ ልብስ ላይ አዲስ ጨርቅ የሚጥፍ ማንም የለም። ይህ ቢደረግ ግን አዲሱ ጨርቅ አሮጌውን ይቦጭቀዋል፣ ቀዳዳውም የባሰ ይሰፋል። እንዲሁም አዲስ የወይን ጠጅ በአሮጌ አቁማዳ የሚያስቀምጥ ማንም የለም። ይህ ከተደረገማ የወይን ጠጁ አቁማዳውን ያፈነደዋል፣ የወይን ጠጁም አቁማዳውም ይበላሻሉ። ስለዚህ አዲስ የወይን ጠጅ መቀመጥ ያለበት በአዲስ አቁማዳ ነው። በሰንበት ቀን ኢየሱስ በእርሻ መካከል ሲያልፍ አብረውት በመጓዝ ላይ የነበሩት ደቀ መዛሙርቱ እሸት ይቀጥፉ ጀመር። ፈሪሳውያንም እነሆ በሰንበት ቀን ለምን የተከለከለ ነገር ያደርጋሉ ሲሉ ጠየቁት። ኢየሱስም እንዲህ አላቸው፣ ዳዊት በተራበና የምግብ ፍላጎት በጸናበት ጊዜ አብረውት ከነበሩት ሰዎች ጋር ያደረገውን አላነበባችሁምን? በሊቀ ካህናቱ በአብያታር ዘመን ወደ እግዚአብሔር ቤት ገብቶ ካህናት ብቻ እንዲበሉት የተፈቀደውን የተቀደሰ ኅብስት ራሱ በልቶ አብረውት ለነበሩትም ሰዎች ሰጣቸው። ደግሞም እንዲህ አላቸው፣ ሰንበት ለሰው ተፈጠረ እንጂ ሰው ለሰንበት አልተፈጠረም። ስለዚህ የሰው ልጅ የሰንበትም ጌታዋ ነው። ጌታ ለደቀ መዛሙርቱ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብም በእውነት እናምናለን፣ ወልድም በእውነት እናምናለን፣ መንፈስ ቅዱስም በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን። ክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች፣ እንዲሁም በጎ ፈቃድ ያላችሁ ሁሉ፣ ዛሬ እንደ ቤተ ክርስቲያናችን ሥርዓት አቆጣጠር ዘአስተምህሮ አንደኛ ሰንበትን እናከብራለን። በዚህም ዕለት የእግዚአብሔር ቃል በተለያዩ ንባባት አማካኝነት ወደ እያንዳንዳችን ይመጣል። በቃሉም ያስተምረናል፣ በቃሉም ያበረታናል። የእግዚአብሔር ቃል ኃይል አለው። እግዚአብሔር ዓለምን በቃሉ እንደፈጠረ ይኸው ቃል ዛሬ ለእያንዳንዳችን ብርታትና ኃይል ያላብሰናል። የሕይወታችን አቅጣጫ ምን መሆንና ምን መምሰል እንዳለበት ያመላክተናል። በዚሁ መሠረት እንግዲህ በመጀመሪያው መልእክት ቅዱስ ሐዋርያው ጳውሎስ ለቆሮንቶስ ሰዎች በጻፈው በሁለተኛ መልእክቱ ምዕራፍ 9 ላይ በመልካም ፈቃድና ፍላጎት እንዲሁም በደስታ ለእግዚአብሔር የሚቀርብ መሥዋዕት ትልቅ በረከትን ያስገኛል ይላል። እንዲሁ ደግሞ ወንድሞችን ሆነ እህቶችን ለመርዳት ሁሉ ጊዜ በመልካምነትና በመልካም ፍቃድ የተደረገ መጽዋት በእግዚአብሔር ዘንድ ትልቅ በረከት እንደሚያስገኝ ይናገራል። በዚሁ ምዕራፍ ከቁጥር 8 እስከ 9 ላይ እንዲህ ይላል፣ በተነ ለምስኪኖች ሰጠ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁሉ ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል ይለናል። ቅዱስ ሐዋርያው ጳውሎስ ዛሬ በእነዚህ በቆሮንቶስ ሰዎች በኩል አድርጎ ለእያንዳንዳችን መልእክቱን ሲያስተላልፍ ይህንንም ሐሳብ ያሰምርበታል። በመልካም ፈቃድ ለምንሰጠው ልገሳ በሙሉ እግዚአብሔር የሰጠነውን በእጃችን የሚቀረውንም ይባርካል፣ ስማችንንም በሕይወት መዝገብ ላይ ያሰፍራል። እዚህ ጋር ማስተዋል ያለብን ነገር ቢኖር በመጀመሪያ ወደዚህ ምድር ስንመጣ ምንም ነገር ይዘን አልመጣንም። በኋላ ግን በእጃችን ያለ ሁሉ በእግዚአብሔር መልካም ፈቃድ ያገኘነው ነው። በኋላም ወደ እግዚአብሔር ስንመለስ ይዘነው የምንሄደው አንዳችም ነገር የለም። ስለዚህ በእጃችን ያለ ነገር ሁሉ በዚህ ምድር ላይ ስንኖር የምንጠቀምበት ነው። ያ ደግሞ ለእኛ ለግላችን ብቻ ሳይሆን ለወንድሞቻችንና እህቶቻችን ካለን ነገር ላይ እንድናካፍል የእምነታችን መመሪያ ያሳስባል። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ማንም ከነዚህ ከተናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙሩ ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይለናል። እንግዲህ ጌታችን ኢየሱስ ክርስቶስ እንደሚለን በእርሱ ስም ላደረግናት ትንሽ ነገር ሁሉ በረከት ይኖረናል፣ ለእኛም የቀረው ይባረካል። በማቴዎስ ወንጌል ምዕራፍ 25 ቁጥር 40 ላይ እንደተጻፈው ደግሞ ከሁሉ ከሚያንሱ ከነዚህ ወንድሞች ለአንዱ እንኳን ያደረጋችሁት ለእኔ እንዳደረጋችሁት ይቆጠራል በሚለው ቃል መሠረት እኛም የዚህ ቃል ታዳሚዎች ነንና ወደ ዘለዓለማዊ ደስታ ይመራናል። በማቴዎስ ወንጌል ምዕራፍ 25 ላይ እንደተገለጸው የሰው ልጅ በቅዱሳን መላእክቱ ታጅቦ በክብር በሚመጣበት ጊዜ የሚጠይቀን ጥያቄ አንድና አንድ ነው። ይኸውም ተርቤ አብልታችሁኛልን? ተጠምቼ አጠጥታችሁኛልን? እንግዳስ ሆኜ ተቀብላችሁኛልን? ታርዤስ አልብሳችሁኛልን? ታምሜስ ጠይቃችሁኛልን? ታስሬስ ወደ እኔ መጥታችኋልን? ይህን ነው የሚጠይቅ። እንግዲህ መልሳችን ከወዲሁ ማዘጋጀት ይኖርብናል። መልሳችን አዎ ከሆነ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ ይለናል። ይህ ሆኖ በማይገኝበት ቦታ ደግሞ እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘለዓለማዊ እሳት ከኔ ወዲያ ሂዱ ይለናል። ለእነዚህ ሁሉ ማለትም ጌታችን ኢየሱስ ክርስቶስ ለሚጠይቀን ጥያቄዎች መልስ መስጠት የምንጀምረው ከአሁን ጀምሮ ነውና መልሳችንን በጊዜ በሚገባ መልኩ እንስጥ። ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እግዚአብሔር ለሌላ የምንሰጠውንም ሆነ ለራሳችን የምንጠቀመውን የሚሰጥ እርሱ ነውና ከሰጠን ላይ ለሌላ ለማካፈል አንሰስት። ምክንያቱም ያለንን ለሌላ ባካፈልን ቁጥር የእግዚአብሔር ቡራኬ ስለሚያርፍበት ከማነስ ይልቅ እጅግ ይበዛል። በዮሐንስ ወንጌል ምዕራፍ 6 ላይ ያለውን የአምስቱን እንጀራና የሁለቱን ዓሣ ታሪክ እናስታውስ። 5000 ሕዝብ ያውም ሴቶችና ሕፃናት ሳይቆጠሩ ጠግበው 12 መሶብ ሙሉ ተርፏቸው ተነስቷል። የእግዚአብሔር ቡራኬ ባለበት ቦታ ሁሉ ነገር በእጥፍ ይበዛል። የእግዚአብሔር ቡራኬ ባለበት ቦታ ሁሉ የሚያንስ ነገር የለም፣ ከመብቃትም አልፎ ይትረፈረፋል። በሁለተኛው መልእክት ቅዱስ ሐዋርያው ጳውሎስ በመጀመሪያ መልእክቱ እግዚአብሔር ቸር መሆኑን ቀምሳችሁ እንደሆነ እንግዲህ ክፋትንም ሁሉ ተንኮልንም ሁሉ ግብዝነትንም ሁሉ ቅናትንም ሁሉ ሐሜትንም ሁሉ አስወግዱ ይለናል። በእርሱ የማያምን ሁሉ እላይ የተዘረዘሩትን ነገሮች ሁሉ ሙሉ በሙሉ ለማስወገድ አይችልም። ምክንያቱም እነዚህን የሥጋ ፍሬዎች ከሥጋ ምኞቶች የሚመነጩ ኃጢአቶች ለማስወገድ የግድ መንፈሳዊ በረከት ያስፈልጋል። ይህ ደግሞ የሚገኘው የማዕዘን ራስ ከሆነው ከጌታችን ኢየሱስ ክርስቶስ ከምንቀበለው ጸጋ የሚጠነክረውና የሚያድገው ደግሞ ከመንፈስ ቅዱስ ከምንቀበለው በረከት ብቻ ነው። በዚህ መልኩ ስንኖር ብቻ ነው ሥጋንና የሥጋን ምኞቶች ሁሉ አሽቀንጥረን መጣል የምንችለው። በዚህ መልኩ ስንኖር ብቻ ነው ሥጋንና የሥጋን ምኞቶች ሁሉ በሙሉ ኃይል መዋጋትና ማሸነፍ የምንችለው። በዛሬው በማቴዎስ ወንጌል ምዕራፍ 14 ቁጥር 2 ላይ ያለው ስለ ሌዊ ወይንም ወንጌላዊው ማቴዎስ ስለ እሱ መጠራት ይናገራል። ሁላችንም እንደምናውቀው ማቴዎስ ቀራጭ ነበር። ስለዚህ ሀብት ነበረው፣ ገንዘብ ነበረው። ነገር ግን ጌታችን ኢየሱስ ክርስቶስ በጠራው ጊዜ፣ ወደ እርሱ በመጣ ጊዜ ሁሉን ትቶ ጌታችን ኢየሱስ ክርስቶስን ያለምንም ቅድመ ሁኔታ ተከተለው። በቤቱም ከኢየሱስና ከደቀ መዛሙርቱ ጋር በመዓድ ተቀምጦ ሳለ ከእርሱ ጋር ብዙ ቀራጮችና ኃጢአተኞች ነበሩ። ይህንንም ተመልክተው ጻፎችና ፈሪሳውያን ከቀራጮችና ከኃጢአተኞች ጋር ይበላል ብለው ወነጀሉት። ጌታችን ኢየሱስ ክርስቶስ ግን ሕመምተኞች እንጂ ብርቶች ባለመድኃኒት አያስፈልጋቸውም፣ ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም አላቸው። እውነት ነው። ጌታችን ኢየሱስ ክርስቶስ ወደ ምድር የመጣው በሉቃስ ወንጌል ምዕራፍ 4 ከቁጥር 17 እስከ 19 ላይ በግልጽ እንደተጻፈው ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩት መፈታትን፣ ለዕውሮችም ማየትን፣ የተጠቁትን ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል እንዳለው ወደዚህ ምድር አመጣጡ ይህንኑ ተግባራዊ ለማድረግ ነው። ምናልባት በተለያየ ዓለማዊና ክፉ ሐሳብ ታስረን ከነበረ ከዚህ ጭቆናና እስራት ነፃ ሊያወጣን፣ ልክ እንደ ፈሪሳውያኑ ጌታችን ኢየሱስ ክርስቶስ የአብ አንድያ ልጅ መሆኑን በቃልና በሥራ እያስመሰከረ በዐይናቸው ተመልክተው ይህንን እውነታ ላለመቀበል መንፈሳዊ ዐይናቸው እንደ ታወረ፣ የእኛም በተለያየ ምክንያት መንፈሳዊ ዐይናችን ታውሮ ከሆነ ዳግመኛ ብርሃንን ሊሰጠን በተለያየ የሰይጣን ወጥመድ የተጠቃነውን እውነተኛና ዘላቂ ነጻነት ሊያጎናጽፈን ሰማያዊ ክብሩን ትቶ በመካከላችን የመጣው ለዚህ ነው። እኛም ልክ እንደ ሌዊ ወይም እንደ ወንጌላዊው ማቴዎስ መንፈሳዊ ዐይኑ በርቶለት ያለምንም አቅማማት ጌታችን ኢየሱስ ክርስቶስን እንደ ተከተለ ያለምንም ማወላዳት በቃልና በተግባር ጌታችን ኢየሱስ ክርስቶስን ልንከተለው ይገባል። ምናልባትም ወንጌላዊ ማቴዎስ በቤቱ የነበሩ ቀራጮችና ኃጢአተኞች ልክ እንደሱ ጌታችን ኢየሱስ ክርስቶስን በሙሉ ልብ እንዲቀበሉና እንዲለወጡ አስቦ የጋበዛቸው ሊሆኑ ይችላሉ። እኛም የእርሱን አብነት በመከተል የእኛ መለወጥ የአሕዛብ መለወጥ እንዲሆን ከልባችን መሥራት ይጠበቅብናል። የጌታችን ኢየሱስ ክርስቶስ ደህንነት በሚገኝበት ቦታ ሁሉ ወንድሞቻችንና እህቶቻችን መጋበዝ ይጠበቅብናል። በመቀጠልም የጌታችን ኢየሱስ ክርስቶስ ደቀ መዛሙርት ለምን ልክ እንደ መጥምቁ ዮሐንስ ደቀ መዛሙርት አይጾሙም በማለትና በእርሻ መካከል ሲያልፉ እሸት እየቀጠፉ በመብላታቸው ሰንበትን እንዳፈረሱ ተቆጥሮ እንደ ተከሰሱ ሰምተናል። ጌታችን ኢየሱስ ክርስቶስ ለዚህ የሰጣቸው መልስ በመጀመሪያ ሙሽራው ከእነርሱ ጋር ስላለ ሊጾሙ አይገባም ነው። ለሁለተኛው ክስም የሰው ልጅ ለሰንበትም ጌታዋ ነው የሚል ነው። እነዚህ የሙሴ ሕግ መምህራንና ፈሪሳውያን ውስጣቸው ንጹሕ ስላልሆነ ጌታችን ኢየሱስ ክርስቶስ ማን እንደሆነ ቢያውቁም ሊቀበሉት አልፈለጉም። በተቻላቸው አቅምና አጋጣሚ ሁሉ እርሱን መወንጀልና እርሱ የሚጠፋበትን መንገድ መፈለግ ብቻ ነው የሚፈልጉት። ምክንያቱም እርሱን በተመለከቱ ቁጥር በውስጣቸው ያለውን ክፋት፣ ለታይታ የሚያደርጓቸውን ነገሮች፣ ስህተታቸውንና ማንነታቸውን ልክ እንደ መስታወት ግልጽ አድርጎ ስለሚያሳያቸው ሊያዩትም ሆነ ሊቀበሉት በፍጹም አይፈልጉም ነበር። ጌታችን ኢየሱስ ክርስቶስ ግን የመጣው ከዚህ ሁኔታቸው ሊያላቅቃቸው ነው። እነርሱ ግን መታመማቸውን አላወቁም። መተወራቸውንም አላወቁም። በአጉል ህግ መታሰራቸውንም አላወቁም። ወደ ህክምናም አይሄዱም። ስለዚህ ምርጫቸው በጨለማ ውስጥ መኖር ነውና በጨለማ ውስጥ ይንቀሳቀሳሉ። ይህም የሚሰጠን ትምህርት ምንድን ነው? ዛሬ እኛም ብንሆን በአኗኗራችን ከፈጣሪና በዙሪያችን ካሉ እህት ወንድሞቻችን ጋር ያለንን ግንኙነት ሚዛን ላይ በማስቀመጥ በማወቅም ሆነ ባለማወቅ ግንኙነታችን የተስተካከለ ካልሆነ አይናችንን ከፍተን በማየትና በመመርመር ታመንም ከሆነ ጌታችን ኢየሱስ ክርስቶስ የመጣሁት በሽተኞችን ፍለጋ ነው ብሏልና መታመማችንን አውቀን ወደ እርሱ እንሂድ። ይህንንም በማድረጋችን ከህመማችን እንፈወሳለን፣ ከእስራታችንም እንፈታለን። በዚህ መልኩ ዘውትር ጤነኞች ሆነን በፍቅርና በደስታ የተሞላ ሕይወት መኖር እንችላለን። በዚህም ወደ አሰብንበት ቦታ እንድንደርስ ዘንድ የዘውትር አጋዣችንና ረዳታችን እንዲሁም በእግዚአብሔር ፊት ጠበቃችን የሆነች እመቤታችን ቅድስት ድንግል ማርያም ከልጇ ከጌታችን ኢየሱስ ክርስቶስ ይህንን ጸጋና በረከት ታሰጠን። እንዲሁ የሰማነውን ቃል ሁሉ በተግባር ለማዋል እንድንችል ልባችንን ከልቧ ጋር ታመሳስልልን።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ። She
ለጌታ